የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ። የዛሬ ማክሰኞ የካቲት 12 2011 ዓ.ም ተመረጥ ምሽት ያስተናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። በቦረና ዞን ሚኦ ወረዳ ሰዎችን ገድለዋል የተባሉ የመከላከያ ኃይል አባላት በቁጥጥር ስር ዋሉ።
ማሪናማ እንደ ኩመሊክ ዘለዋን ነያራ ወሊድ ደብነ ይራ አር ወሊድ ደብን ከና
ውይይታችንን ለመቀጠል በተስማማነው መሰረት ይኸው አሁን ተመልሰን ተገናኝተናል። ዛሬ ስንገናኝም በግድያው የተሳተፉትን ሰዎች ለይተው እንዲያመጡልን ነበር። እነሱም ሶስት ሰዎችን ለይተዋል።
በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ የፌዴራል ምርመራ ቢሮ ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ንክኪ ሳይኖራቸው አይቀርም በሚል ጥርጣሬ ምርመራ የከፈተባቸው መሆኑን እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት ለዋና ዋና የምክር ቤት መሪዎች ባስታወቁ ጊዜ አንድም ተቃውሞ አላሰሙም ሲል የቀድሞ ኤፍቢአይ ተጠባባቂ ዳይሬክተር አንድሩ መኬቤ ተናገሩ። ሜኬቭ ዛሬ ለኤንቢሲ ቴሌቪዥን በሰጡት ቃል ምርመራው እንደተከፈተ ብዙም ሳይቆይ የመወሰኛ ምክር ቤቱ የብዙሃን ሪፐብሊካን መሪ ሚች መኮኔል እና የወቅቱ የተወካዮች ምክር ቤት አፈ ጉባኤ ፖል ራያንን ጨምሮ ለስድስት ዋና ዋና የምክር ቤት መሪዎች አሳውቅ ያለው ብለው ከምርመራው ህጋዊነት፣ ከህገ መንግስታዊነት የሚሆን ከተጨባጭነት አኳያ ቅዋሜ ያነሳ አልነበረም ሲሉ አስታውሰዋል። ከዚያ ጥቂት ቀናት ቀደም ብሎ ፕሬዚዳንቱ በወቅቱ የሩሲያ ጣልቃ ገብነትና የእሳቸው የምረጡኝ ዘመቻ ከሞስኮ ጋር ግንኙነት ይኖረው እንደሆነ ለማወቅ የተከፈተውን ምርመራ ይመሩት የነበሩት የፌዴራል የምርመራ ቢሮ ዳይሬክተር ጄምስ ኮሜን ማባረራቸው ይታወሳል። ፕሬዚዳንቱ ብዙም ሳይቆዩ በዋይት ሀውስ ከሩሲያ ባለስልጣናት ጋር ባደረጉት ስብሰባ ሲናገሩ ኮሜን ማባረሬ ከፍተኛ እፎይታ ሰጥቶኛል ብለዋል። 16 የዩናይትድ ስቴትስ ክፍለ ሀገር ወይም ሴኔቶች በትራምፕ አስተዳደር ላይ ክስ መስርተዋል። ምክንያቱ ፕሬዚዳንቱ ለድንበሩ አጥር የሚያስፈልጋቸውን ገንዘብ ማግኘት እንዲችሉ ብሔራዊ አስቸኳይ ጊዜ በማወጃቸው ነው። በካሊፎርኒያ የተመሩት ጠቅላይ አቃቤ ሕጎችና ትላንት ሰኞ ማታ የክስ ዶሴ የከፈቱት በዩናይትድ ስቴትስ የካሊፎርኒያ ሰሜናዊ ወረዳ ፍርድ ቤት መሆኑ ታውቋል። ፕሬዚዳንቱ ያወጁት አስቸኳይ ጊዜ ሕገ ወጥና ሕገ መንግስቱንም የጣሰ ተግባር ነው ሲሉ ከሳሾቹ አስታውቀዋል። ሱስ አስያዥ መድኃኒቶችን ለመዋጋት ለወታደራዊ ግንባታና ለሌሎችም የሕግ አስከባሪ መርሃ ግብሮች የተመደቡ ወጪዎችን ከክፍለ ሀገሮቻችንና ከነዋሪዎች ላይ ይነጥቃል ብለው ከሰዋል። የትራምፕ አስተዳደር ለድንበር አጥሩ መገንቢያ የሚሆን ገንዘብ ከሌላ ከማናቸውም የመንግስት መርሃ ግብር ውጪ እንዳያዛውሩ ከምክር ቤት ገንዘብ ሳይፈቀድላቸው አጥሩን እንዳይገነቡ ፍርድ ቤቱ ቋሚ እግድ እንዲጥልበት ከሳሾቹ ጠይቀዋል። ፕሬዚዳንት ትራምፕ የህግ የበላይነት አጥብቀው የሚጠሉ ናቸው ያሉት የካሊፎርኒያው ጠቅላይ አቃቤ ህግ ሃቪየር ቬሴራ ፕሬዚዳንቱ የድንበር ቀውስ እንደሌለ አስቸኳይ ጊዜ የሚያሳውጅ ምክንያት እንደሌለና በፍርድ ቤት መረታታቸው እንደማይቀር ያውቃሉ ብለዋል። አያይዘውም ፕሬዚዳንቱ ብሔራዊ አስቸኳይ ጊዜ ብለው ቀውጥ የሚፈጥሩት ለድንበር አጥሮ የሚያስፈልጋቸውን ወጪ ከኮንግረስም ሆነ ከሜክሲኮ ማግኘት ስላልቻሉ ነው ብለዋል። ከአሁን ቀደም አንድ ለአካባቢ ደህንነት የቆመ ቡድንና የታቀደው ግንብ የመሬት ይዞታቸው ላይ የሚያልፍባቸው ሶስት የቴክሳስ ክፍለ ሀገር ባለመሬቶች ክስ መስርተዋል። ክስ እንደሚከፈትበት አስቀድሞ የጠበቀው ዋይት ሀውስ ለክፍለ ሀገሩ ክሶች እስካሁን ምላሽ አልሰጠም። ህንድ ወታደራዊ እርምጃ ልትወስድብኝ ነው ብላ በአፋጣኝ አጸፋውን እንመልሳለን ሲሉ የፓኪስታን ጠቅላይ ሚኒስትር ኢምራን ሃን ዛሬ አስጠነቀቁ። ጠቅላይ ሚኒስትሩ ማስጠንቀቂያውን የሰጡት በአገር አቀፍ ደረጃ በቴሌቪዥን በተሰራጨው ንግግራቸው ነው። ባለፈው ሳምንት በአጫቃጫቂው ካሽሚር ክፍለ ግዛት በህንድ ወታደራዊ ኃይሎች ላይ አጥፍቶ ጠፊ ቦምብ ጥቃት ከደረሰ ወዲህ በሁለቱ ኒውክሌር የታጠቁ ተቀናቃኝ ሀገሮች መካከል ውጥረቱ በአደገኛ ደረጃ እየተጋጋለ መጥቷል። አድማጮች፣ ለእሳቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። Gambino, B-O-N. የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ካድማስን ሻገር።
Gabina VOA, let's cross boundaries together.
በቦረና ዞን ሚዮ ወረዳ ኢዲ ሎላ በሙሽሮች ላይ ተኩሰው 5 ሰዎችን ገድለዋል የተባሉ የመከላከያ ኃይል አባላት በቁጥጥር ስር ዋሉ። የወረዳው ኦሮሞ ዴሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶራ ገልገሎ የሟች ቤተሰቦች የደም ካሳ እንዲያገኙ የወረዳው አስተዳዳሪ እየሰራ መሆኑን ለአሜሪካ ድምጽ ተናግረዋል። ገልሞ ዳዊት ስርዝር ዘገባለው።
ባለፈው ማክሰኞ የካቲት 5 2011 ዓ.ም ቦረና ዞን ሚዮ ወረዳ ኢዲሎላ በመትባል ከተማ ሰዎች ላይ ግድያ የፈጸሙ የመከላከያ ኃይል አባላት በቁጥጥር ስር መዋላቸውን ወረዳው አስተዋቀ። የሚዮ ወረዳ ኦሮሞ ዲሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶራ ገልገለው በግድያው ተሳትፈዋል የተባሉ የሰራዊት አባላት ሚዮ ወረዳ በሚገኘው የኢፌድሪ መከላከያ ኃይል ካምፕ በቁጥጥር ስር እንዳሉ ተናግረዋል።
ማሪናማ እንገዳ ኩማሊክ ዘላውን ሚያራ ወሊድ ደብነጅራ
ውይይታችንን ለመቀጠል በተስማማነው መሰረት ይኸው አሁን ተመልሰን ተገናኝተናል። ዛሬ ስንገናኝም በግድያው የተሳተፉትን ሰዎች ለይተው እንዲያመጡልን ነበር። እነሱም 3 ሰዎችን ለይተዋል። ሰዎቹ በተጨባጭ ታስረዋል። 30 አባላት ያሉት ኮሚቴም ሄዶ ሰዎቹን አይቷቸዋል። በቁጥጥር ስር ያሉትን ስማቸውንና ፎቶአቸውን ወስደናል። ከዚያም ከመከላከያ ኃይል አባላት ጋር ውይይት አድርገናል። ግድያውን የፈጸሙ ሰዎች በቁጥጥር ስር ስላሉ ከአካባቢው ህብረተሰብ ጋር እንዴት በሰላም መኖር እንደሚችሉም ተወያይተናል።
ስለ ወደፊት የፍርድ ሂደት ክትትል ጉዳዩን እየተከታተለ ያለውና 30 አባላት ያሉት ኮሚቴ በሚመጣው ቅዳሜ ውሳኔ ይሰጣል ብለዋል። በአካባቢው የሚገኙ የመከላከያ ኃይል አዛዦችም የኮሚቴውን ውሳኔ ለመቀበል ዝግጁ ናቸው ሲሉ አክለው ገልጸዋል። በተክሱ ህይወታቸው ያለፈ ሰዎች ቤተሰብ የደም ካሳ ያገኛሉ ወይ?
በእኛናም ድረስ ላክ ዲጊታኒ ያካፈላሙ አንጀል ወልድብሳ ይራወራኒ ጃሪዞን በርባደኒ
አሁን ቤተሰቦቻቸው የደም ካሳ እንዲከፈላቸው እየተነጋገርን ነው። የመከላከያ ኃይል አዛዦችም በአካባቢው ባህል መሰረት ጥያቄውን እንድናደርስላቸው ነግረውናል። ይህም እንዲሳካ ከሞያሌ የመጡ የቦረና ሽማግሌዎችም ከኛ ጋር ናቸው። ይሳካልናል ብለን ተስፋ እናደርጋለን።
በቁጥጥር ስር ውለዋል የተባሉት የመከላከያ አባላትም ሚዮ ወረዳ በሚገኘው የኢትዮጵያ መከላከያ ካምፕ ውስጥ መሆናቸውን አቶ ሶራ አስረድተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በአማራ ክልል የመጀመሪያው የሆነውና በደሴ ከተማ የተገነባው ይሁኔ ወልዱ መታሰቢያ አዳሪ ትምህርት ቤት ተመርቋል። ከ40 ሚሊዮን ብር በላይ ወጪ የተደረገበት አዳሪ ትምህርት ቤቱ 29.6 ሚሊዮን ብሩን የሸፈኑት ግለሰብ በጎ አድራጊ መሆናቸው ታውቋል። ቀሪው ደግሞ በአልማ የተደገፈ ነው ተብሏል። መስፍን አራጌ ከወሎ ተጨማሪ ሪፖርት አለው።
ከዛሬ 78 ዓመታት በፊት አንድ ዕድሜው አልጠና ብላቴና አባትና እናቱን በሳምንት ልዩነት እነሱ ክፉ ቀን እያሉ በሚጠሩት ቸነፈር ምክንያት በሞት ይነጠቃል። ይህ ሮጦ ያልጠገበ ተጫውቶ ያልሰለች የታዳጊ እህትና ወንድሞቹን ይዞ ከትውልድ አገሩ ይወጣል። ሕይወትን በፈተና ውስጥ ለማለፍ ትምህርትን ቀዳሚ ማድረግ ነበረበት። ረሃብ ወላጆቹን የነጠቀው ሰው በትምህርት ድህነትን ደቆሰው፣ ተምሮ ሌሎቹን አስተማረ። በ2002 ዓ.ም አልማ ያዘጋጀው ቴሌቶን የዚህን ሰው ቤተሰቦች አንድ ታሪካዊ ስራ እንዲሰሩ አነሳሳቸው። በክልሉ የመጀመሪያ የሆነውን አዳሪ ትምህርት ቤት ከአማራ ልማት ማህበር ጋር በመተባበር ገንብቶ ማስረከብ ህልማቸው ከ8 ዓመታት በኋላ እውን ሆኖ ይሁኔ ወልዱ መታሰቢያ በሚል ስያሜ ትምህርት ቤቱ ለምርቃን በቃ። የፍሊንትስታውን ኢንጂነሪንግ ባለቤት የአቶ ይሁኔ ወልዱ ልጅና ለግንባታው 29.6 ሚሊየን ብር ወጪ ያደረጉት ኢንጂነር ጸደቀ ይሁኔ።
አባቴ ከዛ በኋላ ከመጀመሪያዎቹ የመድኃኒት ቀማሚዎች መካከል ፓስተር ትምህርቱን ተመርቆ ነው ልጆቹንም ደግሞ አስተምሩ እኔና ወንድም እህቶቼን የተማር እንድንሆን ያደረገው እና ይሄ ነገር ጥሩ አርአያ ይሆናል ብለን ነው።
አዳሪ ትምህርት ቤቱ የክልሉ ፕሬዝዳንትን ጨምሮ ከፍተኛ የመንግስት ባለስልጣናት፣ የደሴ ከተማ ነዋሪዎችና ጥሪ የተደረገላቸው እንግዶች በተገኙበት ተመርቋል። ፕሬዝዳንቱ ግለሰቡ ያደረገውን ድጋፍ አድንቀዋል።
የክልል እንዲለወጥ ከፍተኛ ጥረት ከሚያደርጉት ጥቂቶች ውስጥ አንዱ ነው እና እንድታመሰግኑልኝ እፈልጋለሁ። ከአካባቢው አልፎ ከአማራ ክልል አልፎ ለኢትዮጵያ የሚጠቅሙ ዜጎችን ለማፍራት ከዛም አልፎ ለዓለም በተፈጥሮ ሳይንስ፣ በማህበራዊ ሳይንስ፣ በኢንጂነሪንግ እና በሌሎች የሙያ መስኮች አስተዋጽኦ የሚያበረክቱ ወጣቶችን ለመኮትኮት የሚያስችል ትልቁን ስጦታ ነው ለክልሉ ህዝብ የሰጠው።
ትምህርት ቤቱ በተያዘለት ጊዜ ሰሌዳ አለመጠናቀቁ በአካባቢው ህብረተሰብ ዘንድ ያሳደረውን ቅሬታ በማንሳት ኢንጂነሩ ይቅርታ ጠይቀዋል። አያይዘውም የክልሉን የትምህርት ደረጃ ለማሳደግና ተጠቃሚነታቸውን ለማስፋት ድጋፋቸውን እንደሚቀጥሉ አረጋግጠዋል።
ቤተሰባችን እኔ እህቶቼና እናቴ አንድ ላይ ሆነን ይህን ነገር እንስራ ብለን ሞከር ነው። ከዛ በኃላፊነት እኔ ነኝ ያስኩት ይህን ጉዳይ። ያው ቢዝነስም ትንሽ ቀዝቅዞ ነበር። ኃላፊነታችንም ወደዛ ወደዚህ ሲል ስራው 80-90% ከተጠናቀቀ በኋላ የመጨረሻውን አካል ረጅም ጊዜ ፈጅቶብን ነው የጨረስኩና በመዘግየቱ ምክንያት ብዙ ሰው አስከፍቻለሁ። የደሴ ከተማ አካባቢ ሰዎችም እውነት ለመናገር እኔ በጣም ትንሽ ነገር ያደረግኩና ከአሁን በኋላ ደግሞ ቤተሰባችን ምንም ሆነን ወደ ቀድመ መደበኛ ወደ ፕራይመሪ ስኩል ያደላ ስራ በክልሉ መስራት አለብን።
አዳሪ ትምህርት ቤቱ በክልሉ የስምንተኛ ክፍልን ፈተና ወስደው የላቀ ነጥብ ያስመዘገቡ 125 ተማሪዎችን ተቀብሎ እያስተናገደ መሆኑን የልማት ማህበሩ ህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለማየሁ ሞገስ ገልጸዋል። በሚቀጥሉት ዓመታትም ጥራት ላይ ያተኮረ ስራ እንደሚሰሩ አመልክተዋል።
በአማራ ክልል በሚገኙ ከቅድመ መደበኛ እስከ ሙያና ቴክኒክ ያሉ ትምህርት ቤቶች የስታንዳርድ ያላሟሉ ናቸው። ለሽፋን ብቻ ሲባል የተገነቡ አንዳንዶች እንደውም የመማር ማስተማር ቁሳቁስ ያልተሟላላቸው ናቸው። አጥር የሌላቸው ትምህርት ቤቶች አሉ። የቴክኖሎጂ ግብዓት ያልተሟላላቸው ትምህርት ቤቶች አሉ። ኦልሞስት 84% ከደረጃ በታች ከስታንዳርድ በታች ነው ትምህርት ቤቱ ያሉ ትምህርት ቤቶች። ልዩ አዳሪ ትምህርት ቤትን ከማስፋፋት ጎለበን በኢንጂነር ጠበቃ አይነት ባለሀብቶችን ያስፈራውን እንዲሁም የክልሉን ህዝብ የአልማን አባላት በማስተባበር በአማራ ክልል የሚገኙ ትምህርት ቤቶችን የደረጃ የማስጠበቅ ስራ ከትምህርት ቢሮ ጋር በመተባበር ደረጃቸውን ለማስጠበቅ አቅደን እየተንቀሳቀስ እንዳለን።
የአማራ አቀፍ ልማት ማህበር ዋና ስራ አስፈጻሚ አቶ መላኩ ፈንታው በእለቱ እንዳስረዱት የክልሉን ህብረተሰብና ዲያስፖራውን በማስተባበር ተመሳሳይ አዳሪ ትምህርት ቤቶች በጎንደርና በባህር ዳር ከተማ እንደሚገነቡ ጠቁመዋል። ትምህርት ቤቱን በውጭ ሀገራት የሚኖሩ መምህራንና ባለሀብቶች በተለያዩ መጽሐፍትና በማስተማር እንዲደግፉም ኢንጂነር ይሁኔ ጥሪ አስተላልፈዋል። በ6582 ካሬ ላይ ያረፈው አዳሪ ትምህርት ቤት የመማሪያ ክፍሎችን፣ የአስተዳደርና የማዳሪያ ህንፃዎችን፣ ቤተ መጻሕፍቶችን፣ ቤተ ሙከራንና ሌሎችን ያካተተ 13 ህንፃዎች አሉት። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
በኢትዮጵያ የሴት ልጅ ግርዛት የሴቶች ሰብአዊ መብትና የስነ ልቦና ፈተና እንደሆነ ቀጥሏል ይላል ቀጣዩ ዘገባችን። ከሃይማኖትና ከባህል ጋር መያያዙ የሚገረዙ ሴቶች ቁጥር እንዳይቀንስ ዋና ምክንያት መሆኑም ተገልጿል። ይህንን የተመለከተ አገር አቀፍ የጸረ ሴት ልጅ ግርዛት ንቅናቄ የሴት ልጅ ግርዛት የማይታገስ ማህበረሰብ እንፈጥራለን በሚል የካቲት 6-7 በሐዋሳ ከተማ ተደርጓል። በኢትዮጵያ ሴቶች ሕጻናትና ወጣቶች ሚኒስቴር በተዘጋጀው ስብሰባ ላይ የጎሳ መሪዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተውጣጡ ውሳኔ ሰጪ አካላት ተሳትፈዋል። ዮናታን ዘብዲዮስ ዝርዝሩን ይዟል።
የኢትዮጵያ ሴቶች ሕጻናትና ወጣቶች ጉዳይ ሚኒስትር ወይዘሮ ያለም ጸጋይ እንዳሉት በአንዳንድ ክልሎች መሻሻል ቢታይም የሴት ልጅ ግርዛት ለሴቶች ሰብአዊ መብት ጥሰትና ስነ ልቦና ጉዳት ምክንያትና ፈተና እንደሆነ ይቀጥሏል። እድሜያቸው ከ15-29 ከሚሆኑ ሴቶች ውስጥ 47% ወይም ወደ ግማሽ የተጠጉ ሴቶች አሁንም ኢትዮጵያ ውስጥ ይገረዛሉ። እድሜያቸው ከ15 በታች የሆኑ ታዳጊዎችም በቤተሰብና በማህበራዊ ጫና ከመቶ እጅ 16ቱ ይገረዛሉ ብሏል። ባለፉት 20 ዓመታት የሴት ልጅ ግርዛትን ለማስቀረት በተደረገው ጥረት በከተሞች የመቀነስ አዝማሚያ ቢታይም የተፈለገው ለውጥ አልመጣም ብሏል። በጾታ እኩልነት አለማመን፣ የሴት ልጅ ግርዛትን እንደ ባህል መቀበል፣ ከሃይማኖት ጋር ማያያዝ፣ ግራጆች ግርዛትን እንደ ገቢ ምንጭ መውሰድና የህግ እውቀት ማነስ ምክንያቶቹ ናቸው ብሏል ሚኒስትሯ።
ለዚህን ነገር ለሴቶች የሚሰጠው የአናሳ ትኩረት ነው። ምክንያቱ ለዚህን ደግሞ ለብዙ ጊዜ በህብረተሰባች የኖር አሳሰብ ስለሆነ ይህን ለመቅረፍ በጣም ከፍተኛ ንቅናቄና ስራ ያስፈልገናል። በሴቶች ላይ የሚደርሰው ኢሰብአዊ ተግባር ነው። ህገ መንግስት መብታቸው ይጥሳል። መብታቸው፣ ክብራቸው፣ ሁሉም ነገር የሚጥስ ነው። ለዚህን ነገር ሁሉም ህብረተሰብ ግንዛቤ ፈጥሮ የሴት ልጅ ግርዛትን የሚቃወም ህብረተሰብ ለመፍጠር ነው።
በተለይ በምስራቅ ኢትዮጵያ አካባቢዎች እስከ 99% የሚሆኑ ሴቶች የተገረዙ መሆናቸውን ተናግረው ያለዕድሜ ጋብቻና ግርዛትን በሚቀጥሉት 5 ዓመታት ለማስቀረት የሚያስችል ፍኖተ ካርታ እየተዘጋጀ መሆኑን ገልጸዋል።
ፍኖተ ካርታም የሚያሳየውም እሱ ነው። በተለይ ከፍተኛ ቁጥር ያለባቸው አካባቢዎች ልዩ ትኩረት ያደርጋል። ፍኖተ ካርታው ራሱ ማለት ነው። በተለይ ባልተማሩ ሴቶች ነው ይህንን ቁጥር የሚበዛው። ዝቅተኛ ኑሮ ባለባቸው ሴቶች ነው ይህንን ድርጊት የሚበዛውና እነሱን የህብረተሰብ ክፍሎች በማስተማር ይህንን ድርጊት እንድንቀንሰው ነው ዋና ትኩረታችን። ስለዚህ አሁን በሁሉም አካባቢዎች እኩል መራመድ አለብን ብለን አናስብም። በፍኖተ ካርታውም የተሰራለት ስራና በጀትም ዳይሬክሽንም እንደዛ ነው። ወርበተሌ በአፋር፣ ሶማሌ፣ ሐረሪ እንደዚህ ክልሎች የተለየ ትኩረት አድርገን እንሰራለን ብለን ነው ያሰብነው ያለው።
በዘርፉ ሰፊ ጥናትና ምርምር ያደረገው የኢንተር አፍሪካ ኮሚቴ በሚጠሩ አይኤሲ ዳይሬክተር ዶክተር ሞርሳንዳ ከያቴ ኢትዮጵያን ጨምሮ በአፍሪካ 29 ሀገራት የጎጂ ልማዳዊ ድርጊት ተጠቂ ናቸው ብሏል። እነዚህን ሀገራትን በመቶኛ ከፋፍሎ በሶስት ደረጃ አስቀምጧቸዋል። እንደ ዶክተር ሞርሳንዶ ጥናት ከ85% በላይ በስፋት ግርዛት የሚፈጸምባቸው ሀገራት ተብሎ የተዘረዘሩት ጅቡቲ፣ ግብጽ፣ ኤሪትራ፣ ጊኒ፣ ማሊ፣ ሴራሊዮን፣ ሱዳንና ሶማሊያ ሲሆኑ በሁለተኛ ደረጃ የተቀመጡና ከ25-85% ሴቶች የሚገረዙባቸው ሀገራት ኢትዮጵያ፣ ቡርኪና ፋሶ፣ ኮት ድቫርና ሌሎች የምዕራብ አፍሪካ ሀገራት ናቸው ብሏል። የተሻሉ የሚባሉ ነገር ግን ችግሩ አሁንም ያለባቸው በማለት ካሜሩን፣ ጋና፣ ኮንጎ፣ ናይጄሪያና በመካከለኛው አፍሪካ የሚገኙ አንዳንድ ሀገሮች ናቸው ብሏል። ዶክተር ሞርሳንዳ በጥናታቸው በአፍሪካ ከ13,000 በላይ ጎጂ ልማዳዊ ድርጊቶች እንዳሉ ጠቅሰው 12,000ዎቹ በሴቶች ላይ ብቻ የሚፈጸሙ ናቸው ብሏል። ድርጊቱን ማስቀረት የሚቻለው የሃይማኖት አስተምሮና በቂ የህግ ማዕቀፍ በቅንጅት መስራት ሲችል ብቻ ነው ብሏል።
Sensitization and advocacy, not force, not beat people, but just sensitization and advocacy show the harmful of the practices.
እንደ አውሮፓውያን አቆጣጠር በ2025 ኢትዮጵያን የሴት ልጅ ግርዛት የማይኖርባት ሀገር ለማድረግ ውጥን ተይዞ የተሰራ ቢሆንም የአፈጻጸም ደረጃው ይህንን እቅድ ለማሳካት የሚያስችል ደረጃ ላይ አለመሆኑን ተጨባጭ ሁኔታዎች ያሳያሉ ተብሏል። ከአፋር ክልል የተሳተፉት አቶ መሐመድ አምር የሴት ልጅ ግርዛት ተደግሶ ከሚፈጸምበት ሁኔታ ቀንሶ አሁን በድብቅ ሴቶች እየተገረዙ መሆናቸውን ገልጿል። ግንዛቤ ካለመኖር የተነሳ ከባህልና ከእስልምና ሃይማኖት ጋር ስለሚያያይዙት በገጠር ቀበሌያትና አርብቶ አደሮች አካባቢ በስፋት እንደሚፈጸም አስረድቷል።
ቀንሷል እንላለን፣ ግን በተፈለገበት ደረጃ አልደረስም። በጣም በአፍሪካ ደረጃ ራሱ በኛ አካባቢ ነው በጣም ስር የሰደደ ስለነበረ ነው እና የኛ ሚና አስፈላጊ ነው።
አገር አቀፍ የጸረ ሴት ልጅ ግርዛት ንቅናቄ የሴት ልጅ ግርዛትን የማይታገስ ማህበረሰብ እንፈጥራለን በሚል ሀሳብ ከካቲት 6-7/2011 ዓ.ም በአዋሳ ከተማ ተደርጓል። በንቅናቄው ላይም የጎሳ መሪዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶችና ከሁሉም ክልሎች የተወጣጡ ውሳኔ ሰጪ አካላት ተሳትፈውበታል። በዚህ ንቅናቄ መድረክ ላይም የተገረዙ ሴቶችን ስቃይ በመገንዘብ አባት እናትና ወንድሞቻቸው እንዲታደጓቸው በአጽንኦት ተጠይቋል። በዓለም በየዓመቱ 3 ሚሊዮን ታዳጊ ሴቶች ይገረዛሉ። ከዓለም ሴቶች ደግሞ ከ100-140 ሚሊዮን ሴቶች የተገረዙ ገረዙ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብጂዮስ ሐዋሳም።
አድማጮች፣ ወደ መጨረሻው ዝግጅታችን እናልፋለን። የመጨረሻው ዝግጅታችን ቃለ ምልልስ ነው። አትሌት ደራርቱ ቱሉ በባዶ እግሯ ልትሮጥ ነው። ለምን? በቃለ ምልልስ ይዣታለሁ።
በጣም አመሰግናለሁ ደራርቱ ቱሉ ለቃለ ምልልስ ፈቃደኛ ስለሆንሽ። በሁለት ጉዳዮች ላይ ነው ላነጋግርሽ የደወልኩት። አንደኛው የእርቀ ሰላም ኮሚሽን አባላት ውስጥ በመካተትሽ እና ሁለተኛው ደግሞ ሰሞኑን ሩጫ ለማድረግ በባዶ እግርሽ ልምምድ እያደረግሽ መሆኑ እየተነገረ ነው እና ለምንድን ነው በባዶ እግርሽ ለመሮጥ የወሰንሽው?
አመሰግናለሁ። የአድዋ መከተላ ሩጫ 10 ኪሎ ሜትር ወስዳል። ከአስር ኪሎ ደግሞ 9.5 በጫማ 500 ባዶ እግር የሚሄደው ይሄ እንግዲህ ያዘጋጁ በወንፈኖች መሰረት አድዋ ጀግኖችን እና ሀገራችንን በጀግንነት ያስከበረ ነው። እነሱን ለማሰብ ወይ ለመዘከር በባዶ እግሬ ልሞት ወሰንኩ ማለት ነው። የመጨረሻው ነው 500 ሜትር።
ከየት ተነስቶ የት ነው ሩጫው የሚካሄደው?
ሩጫው እዚህ አዲስ አበባ ነው የሚዘጋጀው። ግን ደግሞ ወዳጆቹም እንደዚሁ የአዲስ አበባ ልጆች ናቸውና ይህንን የአያሪያን ልጅም በበራበንከል እሱ ለመዘከር ያዘጋጁት ሩጫ ነው።
እንግዲህ በባዶ እግር ለመሮጫ ተብሎ የተዘጋጀ ቦታ ባለመሆኑ በባዶ እግር ለመሮጥ መወሰን ትልቅ ውሳኔ ነው እና የእውነት እንደዚህ አይነት ውሳኔ ላይ ለመድረስ ያስከደደሽ የውስጥሽ ስሜት አለ? የተለየ ምክንያት አለሽ?
አዲስ አበባና በባዶ እግር ለመሮጥ የሚችሎች እንዲህ እንደምታውቂያት አዲስ አበባ እንግዲህ ያሳስበች። ይሄ ደግሞ ስታሰብ ደግሞ ቀደምት አባቶቻችን በምን አይነት መሬት ላይ በምን አይነት ቦታ ነገሩ ምነት መንገድ ላይ በባዶ እግራቸው ሄደው ያን ሁሉ አድርጎ ያልብሽ እንጂ እኛማ አሁን እኮ በተደላደለ ምንም በባዶ ደግሞ በተደላደለ መሬት ላይ ነው እየሄድን ያለን የምንሮጠው እና ስለዚህ ይሄ በእርግጥ ባይገልጻቸውም እንደ ለመታሰቢያ ሲል ሀገር የጠፋ ደፋ ቀዳ ብሎ ነው ያረከቡ እና ብዙ ድካም ነው የደከሙት። በእርግጥም ደግሞ በድካማቸው ተዘክረዋል ስበዋል ማለት አንችልም። እና እንግዲህ ያው ይህ ትውልድ ታውቂያለሽ እንደ ድሮ ገብን አይደለም ባለው እንግዲህ ባለንበት ደረጃ እንኳን ቡና ከብሎ የተዘጋጀው እና ስለዚህ ይሄ እነሱ ከአጉት አንጻር ከባድ ነው። የለም ደግሞ ለውጤ አሁን ግሽን በጣም ደደች ብለኝ ነው እንትን የተጠበቁትና ይህንን ለመሮጥ የወሰንኩት። በነገራችን ላይ እኔ ከ2011 በኋላ ሩጫ አቁሜያለሁ። እስካሁንም ሩጬ አላውቅም። ምናልባትም የዛሬው መከላት ለታላቁ ህዳሴ ግድብ ክብረ በዓል 6 ኪሎ ሜትር እዛ ግባ። አሁን ደግሞ እና አድዋ ስባል ልምምዴን እንደውም ጀምሬያለሁ። የድሮ አሁን በቀደም መንድ በባዶ ቤት ምናምን ነበርና ምን አካባቢ አንደኛ ድሮ በባዶ ጊዜ ነው ልም ጀምርኩት። አመቶችን ሩጫ ሩጥኩና አሁንም ደግሞ እነዛ እንደኞች አባቶችና እናቶቻችንን በባዶ እናከብ ስንወስ ኩራትና ትልቅ ደስታ እየተሰማኝ ነው።
ልምምዱን የት ነው የምታደርጊው? መቼ ነው እሱ የጀመርሽው?
ልምምዱን ያ ድሮ ምናምን በቦታ በሩጫ ላይ ባለው ትልቅ ተጠያለን። እንግዲህ በኢትዮጵያ ለሩጫ የተመቸችለች በቃ አጋበ የልምምድ ጥሩ ጥሩ ቦታ አለ። ታለንቶችን ብትወስጂ ትሩታን ብትወስጂ እንደዚህም ደግሞ ሳንዛን ብትወስጂ በጣም ብዙ ቦታ ስላለ ኢትዮጵያ ለልምምድ ቦታ የምትታመችብና መርጠሽ ከተባራቁ ባሻገር ምናልባትም እንግዲህ እንደ ድሮ በጊዜ መርጠሽ ወጥተሽ በጊዜ ባትመለሺ አሁንም ድሮ ልምምድ የምጠራባ ቦታዎች ስላሉ እዛው እዛው ልምምድ የማደርገው እና ውጫው የሚጠል ከተባለ በኋላ ነው ልምምድ የምትመኩኝ ማለት ነው።
አሁን ባሰፈርሽው ሀሳብ ላይ አሁን ጀግና የለም የሚል ነገር ጠቆም አድርገሻል እና ምን ማለት ነው?
እንግዲህ እንደምታወቀው እነዛ አባቶች በዚህ ጊዜ ያለ ምንም ቅድመ ሁኔታ ምንም ነገር ሳይመቻች ይህን ሀገር በክብሯ ለማቆየት ያንን የህይወት መስዋዕትነት ድረስ እንትን ያሉት እና ያ ትውልድ እንግዲህ ዛሬ አለ ብዬ አልገምትም። እና ምናልባትም ትውልድ ያለነው ራሳችን ነው የምናስቀድመው። እነሱ ግን ሀገር ማስቀደመው ነው እቺ ሀገር ያስከበሩትና አፍሪካ መለብ የሚያክብረን እንደምታውቂው እንግዲህ በዓለም ላይ ብዙ ቅኝ ግዛቶች አሉ በአፍሪካችንን ብንወርድ እና ስለሆነም ያን ታግለው ነው ለዚህ ያበቁት። እና ስለሆነም የምንለው ፈልጌ ነው አሁን ያለነ ትውልድ ራሳችን ነው የምንወደው እና ሌላ ሀገር እንደነሱ ከጉዳት ይቅርና ከህይወት ድረስ የሚዘች
ወደ እርቀ ሰላም ጉዳዩ ስናልፍ አንቺ አለሽበት ምንድን ነው ይሄ እርቀ ሰላም ኮሚሽን የሚሰራው ነገር? ምን እናከናውናለን? ምን የተሳካ ስራ እንፈጽማለን ብለሽ ታስቢያለሽ? በግል
የእርቀ ሰላም ኮሚሽን ስሙ በመጠኑም ቢሆን የሚገልጽ ይመስለኛል። ምናልባትም በውስጡ የሚሰራቸው ነገሮችን ካል ነው እንጂ ያው ዞሮ ዞሮ እርቀ ሰላም ማለት ሰላምን ለማምጣት የምሰራ ኮሚሽን አዋጅ ተቋቋመ። የሀገራችን ተጨባጭ ሁኔታ ብና የሀገራችን እንግዲህ በሃይማኖት፣ በብሄር፣ በድንበር፣ በፖለቲካ፣ በተለያዩ ነገሮች እንግዲህ ግዛችን ተቃርኖ ነውና በየቦታው እንደመላ ኢትዮጵያ ብለን ያንን እንግዲህ እንደ ዶሮችን አንድነታችን ለመመለስ ያን ሁሉ ቂም በቀል ትተን ሀገራችንን ወደፊት ለማራመድ ተያይዘን ለውጡንም በማስቀጠል እንደዚሁም ደግሞ መቼም እድሜ ልክ ቁርሶ ቆጥረን ወይም ደግሞ ጥናችን ከምናባበት ጥናቻችን ከምናባበት ፍቅር ስለሚሻ ወደ ሰላም መንገድ መተን ሀገራችን ኢትዮጵያን እንግዲህ አንድ በማድረግ ና በአንድ ትግዳ ልንቀርበን ወደ አንድ ለማምጣት ነው። ይሄ 41 ወይ 42 ና ወይም ደግሞ እንግዲህ ኢትዮጵያ ካሏት ተራላቅ ሰዎች ምን ሰዎች ከተለያዩ ህብረተሰብ ክፍል ሊመጡት ና እኔም ደግሞ እንደ ግል ከነሱ መሀል አንድ ሆኖ መረገ እንደስሎኛል። ምክንያቱም እዚህ የተመረጡ ሰዎች እንደ ሀገራቸው ትላልቅ ነገር የሰሩ ናቸው ና አባቶች ሀገር ሽማግሌዎችን ጨምሮ ብዙ ህብረተሰብ ክፍል አለ ና እኔም እንግዲህ እንደ አንድ ግል ከዛ ውስጥ በመግባት የለ አለን ለማገልገል ደግሞ ዝንጭ መመጠለ እንደስሎኛል። በአጠቃላይ ግን ደስሎ ያው ማለት እርስም ለማምጣት ሰላምን ለማምጣት በሀገራችን ያሉት ነው አንዳንድ ኩርሶዎች ደግሞ ጥላቻዎች እግዚአብሔር ከረዳም ያንን ነገር ለለውና መስራት ነው ማለት ነው።
አንቺ ጠቅሰሸዋል ምን ያህል እንደሆነ ችግሩ ምን ያህል የተወሳሰበ እንደሆነ ያለው ጉዳይና በምን መልኩ ነው እርቀ ሰላሙ የሚፈጸመው? ማን ከማን ጋር ነው የሚታረቀው? እንዴት አይነትስ ሂደት ነው ለመሄድ ያሰባችሁት?
ስጋት በጣም ትልቅ ነው። ትግልም ከመሆኑ የተነሳ በጣም ያስፈራል። ምክንያቱም የሚያስፈራው ደግሞ ኃላፊነት ነው። ኃላፊነት ማለት ደግሞ እምነት ነው። በታማኝነት እና በታታሪነት በትጋት መስራት አለብሽ። ይሄን ሁሉ ነገር ለማድረግ ብዙ ነገር ይጠበቅብሻል። ብዙ ቦታ መሄድ ይጠበቅብሻል። ያንም እንግዲህ እኛ አባላት እንግዲህ አሁን ተሰባስበናል። ይሄ ስብስብ እንግዲህ ቼክ መጀመር እንዳለበት፣ እንዴት መጀመር እንዳለበት፣ ከማጋለት መስራት እንዳለበት ኢትዮጵያ ህዝቦች አረባቸው እዚህ የተቃጠፍኩልሽ አካላት እንዴት አገር ተረዳርተን እንደምንሰራ እንዴት አገር ይሄን ነገር እንደምንፈጥር የተወጣጠው የህብረተሰብ አባላት ተበሳስረው አንድ ነገር ላይ ደርሳል የምትለው ሁለተኛም ደግሞ የመንግስት አቅጣጫም ብሎ ይችላል ብዬ ገምታለሁ። ስለዚህ ይህን ነገር እንዴት አድርገን እንሰራ የስብስብ ፕሮግራሙን ያወጣል ብዬ ገምታለሁ እና በዚ አንጻር ብንወስደው
ደራርቱ ደጋግመሽ ስለ ኢትዮጵያ ጉዳይ ከሩጫውም ጀምሮ አሁንም ስለ ኢትዮጵያ አንድነት ችግሮች መፈታት አለባቸው የሚለውን አቋም እያንጸባረቅሽ እንዳለሽ እረዳለሁ እና ኢትዮጵያን እንዴት ነው የምታያት? ስለ ኢትዮጵያ ያለሽ አመለካከት ምን አይነት ነው? ምንድን ነው? እንዴት ነው የምታስቢያት?
እንግዲህ ለኢትዮጵያን ማያዝ ኢትዮጵያን ማስባት እንደ አንድ ዜጋ ለሀገር የሰላምን፣ ፍቅርን፣ እድገትን ከሌላ ዓለም ጋር እኩል ሆና የምታይበትን አዲሷ ኢትዮጵያ ኢትዮጵያችን ትልቅ ድሮም ትልቅ ነች፣ አሁንም ደግሞ ትልቅ ሆና ለልጆቻችን ተስፋ ለወደፊት ኢትዮጵያ የምንታወቀው እስካሁንም በችግር ነው፣ በጦርነት ነው፣ በረሃብ ነው። አሁንም ደግሞ ያሉት ነገሮች መቼ እንዳልጠኛ ከመሆን ብዙ ነገር ነው የምታዩ እና ስለዚህ እኔ ጠንባችሩ ሁሉ ነገር አልፎ ሁሉ ነገር አልፎ ሰላም ሆና ኢትዮጵያ አንድ በቃ አዲሷ ኢትዮጵያ ሰብራ በዓለም መድረክ እንድትታይ ትልቁ ዋ ነው የምፈልገው እና እኛም ደግሞ እግዚአብሔር ከፍታን ደግሞ ይህንን ያለው ነገር አሁን ያለው በእኛ ትውልድ ያለውን ነገር ለእኔ ደግሞ ለልጆቻችን ለሚቀጥለው ትውልድ ደግሞ ሰላም ኖሮች ኢትዮጵያን ፍቅር የሞላበት ኢትዮጵያን እንደ ትርፍ ነገር ቀርቶ ኢትዮጵያ ስደቱ ቀርቶ ማንም ሰው ዳቦን ገልቶ ቢያንስ ጎሮሮን ገብቶ የሚያድርባትን ኢትዮጵያ እና ካቲካ ጠቅሎቻ የሚታሳድግበት ስደቱ ቀርቶ መፈናቀሉ ቀርቶ ጥላቻው እንደዚህ ሁሉ ቀርቶ በቃ ነባራ ኢትዮጵያ የድሮ ኢትዮጵያ ታላቋ ኢትዮጵያ በልቅዳ ነው ማየት የሚፈልገው ማለት ነው። እና ይሄ ደግሞ እኔ ብቻ ሳይሆን አንቺን ብትሉ ሌሎቻችን የኢትዮጵያ ዜጋ በሙሉ ይህንን ማገሩ ይህን በሚመስለኛል እና ለሀገር ደግሞ ትትቲ ለትውልድ ታስረክያለች፣ ለልጆች ታስረክያለች። ይህንን ወደፊት ደግሞ ሁሉ አልፎ ሁሉ ሪቅ ተባብለን ደግሞ ልጆቻችን ደግሞ በአዲስ መንፈስ ሀገራችንን ኢትዮጵያ ዜትን ብሉ ደስ ይለኛል፣ ከሙ ደስ ይለኛል።
በጣም አመሰግናለሁ። እግዜር ይስጥልኝ አትሌት ደራርቱ ለሰጠሽን ማብራሪያ። ስልኩ በደንብ ስለማይሰማ ነው እንጂ ብዙ ባወራሽ ደስ ይለኝ ነበረ። በጣም አመሰግናለሁ። እርግጠኛ ነኝ ኢትዮጵያ ስመጣ በአካል
ምንም ችግር የለም። ወደ ሀገር ስለመጣ በቅርበት ስለመጣ ስቱዲዮ ሰጥቼ አወራሻለሁ።
አድማጮች እንደተከታተላችሁት የስልኩ ጥራት በጣም አስቸጋሪ በመሆኑ የተፈለገውን ያህል ቃለ ምልልስ ልናደርግ አልቻልንም። ለነገር ግን ቃል በገባችሁ መሰረት በቅርቡ ዋሽንግተን ዲሲ ስትመጣ ሰፋ ባለ ቃለ ምልልስ ይዘናት እንመለሳለን። ለዛሬ እንግዲህ የጋቢና ቪዮ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያቤሮ ነበር። ጉዟችሁ የሰመረ ይሁን እያልኩ ሰናበታችኋለሁ። አብሬያችሁ መልካም ምሽት። በነገው ጉዞ እንገናኝ።
ኩን ራዲዮ